As all welcome to Matna, you're listening to Fresh Air Community Radio KFAI 90.3 FM Minneapolis and St. Paul and around the world at KFAI.org, non-commercial community powered radio. This has been the Airtime Community Radio. Coming up is Voices of Ethiopia.
Good afternoon, it's 4 o'clock in the afternoon. You are listening to Fresh Air Community Radio KFAI 90.3 FM Minneapolis, St. Paul, and around the world at KFAI.org, non-commercial community powered radio. My name is Sabit. We'll be here until 5 o'clock. Please stay with us. አናስተሊን ክብራትና ክራን አድማጮቻችን እንደምላችኋል ይሄ በየሳምንቱ ከቀጥር በኋላ በፍራሸር ኮሚኒቲ ሬዲዮ በKFAI 93.3 FM ለሚኒያፕለስ እና ሴምፖል እንዲሁም ባለም ዙሪያ በKFAI.org የተከተም ቀርብላችሁ ሳምንታዊ ኢትዮጵያ ድምጽ ግጅት ከሚኒያፕለስ ሚኒሶታ ነው። ሰዊት ኔንስ ካምሳደስ አብራችሁን ቆዩ። አኪሚሰቱታ አጋንንተ ነገር ሰበሪ ገቡታ ለጎንደርና ፍቆ እንደታረቁታ እናትከች ወርሽ ፈረንደምናች እናዋዋ ወርሽ ፈረንደምናች ስበቁባረ አፈርብላላች ለመሳፍንቱና እንዴት የማናሩ I'm a man of God. አድማጮቻችን መቼም ይሄንን የዘንድሮ ክረምት ተቋቁማችሁ እዚህ እንደደረሳችሁን ገምታለን። ከሌላው ጊዜ ለየት ያለ ቅዝቃዜ ነበር ያሳለፍነው። እንደውም ሚኒሶታ ብርድ ብቻ ነው እንጂ ሌሎች አካባቢዎች ብርድ በረዶና የመንገድ ራሱ ፍሪዚንግ ሬን ምናምን ብዙ አጋጥሟቸው ብዙ ነገር ሆኗል። ግን እኛ አሁን እዚህ ደርሰናል። ዛሬ አየሩ በረዶ ከመጣሉ በስተቀር በጣም ደህና ነው። ከሰሞኑ አንጻር ሲታይ 30 ውስጥ ገብቷል። ተቋቁማችሁ እዚህ እንደደረሳችሁ እንገምታለን። እስቲ አንድ ስለ ብርድ ሙዚቃ እንጋብዛችሁ። አድማጮቻችን ያዳምጠው የአስቴር አወቀ ትቱ የሚለውን ሙዚቃ ነበር። በሀገራችን በኢትዮጵያ በዚህ ጊዜ የጥምቀት ብርድ ይባላል። ከዚህ ወደዛ የሚሄደው ከሰሜን ወደታች የሚሄደው ቅዝቃዜ ነው መሰለኝ፣ ይቀዘቅዛል። ለማንኛውም አሁንም እንግዲህ ክረምቱ አላለቀም፣ ትንሽ ይቀራል። እንድንጠነቀቅ ለበስ ለበስ አድርገን እንድንወጣ ለማለት ነው። እዚያ አካባቢያችን ደግሞ ሰሞኑን ብናየው ጥሩ ሁኔታ አይደለም። ባለፉት 3-4 ሳምንታት የአይስ ሰዎች ሰው እያያዙ ዶክመንት የሌላቸው ሰዎች ተብሎ እየፈለጉ አንዳንድ ሰዎች እየታሰሩ ነው። በተለይ ወረቀታችንን የምንጠብቅ ሰዎች ጥንቃቄ ማድረግ ያለብን ይመስለኛል። ከቤትም ከስራ ቦታም እየሄዱ ሰዎች ይዛሉ ተብሏል እና አንዳንደኛም የሰማናቸው ወረቀታቸው እየጠበቁ ያሉ ፕሮሰስ ላይ ያሉ ሰዎች ተይዘው ታስረዋል ተብሎ የሰማነው ነገር አለና እንደዚህ አይነት ችግር ያለባችሁ ሰዎች በተለይ ጥንቃቄ ብታደርጉ ጥሩ ነው። ነገሮች እስከሚጣሩ ድረስ መጉላላቱ ቀላል አይደለምና እዛ ላይ ጥንቃቄ ብታረጉ ጥሩ ነው። ሁላችንም ጥንቃቄ ማድረግ አለብን። ለምሳሌ ትራፊክ ጥፋት አጠፋችሁ ተብለን መንገድ ላይ ብንያዝ በስነ ስርዓት መታወቂያ ከተጠየቅን ረጋ ብለን መታወቂያችን ማሳየት ነው የሚሻለው። ከነሱ ጋር ግርግር መፍጠሩ ለማንም አይበጅም። መጥፎ አደጋ ላይ ብዙ ሰዎች ሲደርሱ አይተናል እና ተረጋግተን ብናደርግ ሁሉንም ብናደርግ ጥሩ ይመስለኛል። ሚካኤል አለ አጠገቤ፣ ምን ትላለህ ሚካኤል? ስለዚህ
አዎ ትክክል ነው። በተለይ አሁን እዚህ ሚኒያፖሊስ ሴንት ፖል አካባቢ እና በአጠቃላይ ሚኒሶታ የሀገሪቱን ትኩረት የሳበ ነው። ምክንያቱም በሺዎች የሚቆጠሩ እነዚህ አስከባሪዎች፣ የኢሚግሬሽን አስከባሪዎች አንዳንድ ጊዜ ወረቀት ያለውንም አላደለም በስህተት ወደ መጠየቂያ ቦታ ሊወስዱ ይችላሉ እና ቀደም ብለሽ ሰውየታንች እንደተናገርሽው በተቻለ መጠን ያለን መታወቂያችን መያዝ ነው። ኮፒውን፣ በተለይ የፓስፖርታችን ኮፒውን መያዝ፣ እንደዚሁም ደግሞ ስንጠየቅ አላደለም ባለመረበሽ ህጋዊ መሆናችን ለመናገር ነው። ሌላው ደግሞ እንግዲህ ምንጠብቅ ያለን ከሆነ ደግሞ በተቻለ መጠን እንደዚሁ ያለንን አማራጭ ጠበቃ በማማከር እንትን ማለት ነው ዋናው እና እንግዲህ ከሌላው የሰማሁት ምንድን ነው በተቻላቸው መጠን የሚኒሶታ የገቨርነርም ሆነ የሲቲው የሚኒያፖሊስ ሜር እየተከራከሩ ነው በተቻለ መጠን እንደዚህ አይነት ነገር ማዋከብ እንዳይኖር እና ያው እነዚህ የውጭ ሀገር ዜጎች ወይንም ደግሞ እዚህ ፕሮሰሳቸውን እያደረጉ ያሉ አለ አይደለም በደንብ መብታቸው ተጠብቆ እንደዚህ ያለ ማዋከብ የህጉን ስርዓት ተከተሉ ጉዳያቸው እንዲታይ እያሉ ነው እና እንግዲህ እስከዚያው ድረስ በተቻለ መጠን መጠንቀቅ አለብን። ሰው ትክክል ነው።
አዎ ይቅርታ። አዎ እንግዲህ በሰላማዊ ሰልፉ አይስን በመቃወም ብዙ ሰላማዊ ሰልፎች አካባቢያችንም ተደርገዋል። በአሜሪካም በሌሎች ስቴቶች እየተደረጉ ነው አይስን በመቃወም እና ሚካኤልን እንዳለው የኛ ስቴት የመነጋገሪያ አርዕስት ሆኖ ለብዙ ስቴቶችም እንቅስቃሴ መሆን ምክንያት ሆኗል እና እዚህ አካባቢያችን ያሉ ጎረቤቶቻችን፣ አብረውን የሚኖሩ ሰዎች በብዛት ወጥተው የተሰለፉት ይሄ የአሜሪካ ደንብ አይደለም። በአሜሪካ ሕግ ውስጥ ሰው መንገድ ላይ ተቆሞ መታወቂያን አሳይ ተብሎ የተጠየቀበት ጊዜ የለም፣ ትክክል ያልሆነ ነገር ነው ብለው ነው ወጥተው። በአብዛኛው ለእኛ ከውጭ ለመጣ ነው ሰዎች ነው እየተከራከሩ እየተገደሉ እየተሰለፉ ያሉትና እንግዲህ ለማንኛውም ጊዜ እስኪያልፍ ድረስ ጥንቃቄ ማድረጋችን በጣም ወሳኝ ነው። ተይዘን ነገሮች እስከሚጣሩ ድረስ ሌላ ስቴት የደረስንበት እንኳን ቦታ ሳይታወቅ ልንታሰርና ከቤተሰቦቻችን ልንለያይ እንችላለንና እዚህ ላይ ጥንቃቄ ያስፈልጋል። ከትምህርት ቤትም ከዩኒቨርሲቲዎችም የተወሰዱ ተማሪዎች አሉ ተብሎ ነው የሰማነውና እዛ ላይ ጥንቃቄ ማድረግ ይገባናል። እስቲ ሌላ አንድ ሙዚቃ ደግሞ እንጋብዛችሁ።
Show.
አድማጮቻችን ያዳመጥነው የጥላሁን ገሰሰ አኒት ሲያዳ የተባለውን የኦሮምኛ ሙዚቃ ነበር። አሁን ደግሞ መስመር ላይ ዶክተር ኃይሌ ያሉ። ዶክተር ኃይሌ ያዳምጡኛል?
ያዳምጣለሁ። ጤና ይስጥልኝ ሰቪት።
ጤና ይስጥልኝ። እንደምናሉ ዶክተር? እንደተለመደው እንግዲህ በዚህ በኢትዮጵያ በአሁኑ ሰዓት ስላለው ሁኔታ ልንነጋገር ነው። በተለይ ስለ ብር ስለመላክ የሰሙት ነገር አለ መሰለኝ። እሱን ስለሱ ብንነጋገር።
እሺ አጣይሽ። ጥሩ ሰጠሽኝ፣ በጣም አመሰግናለሁ። በቅርቡ አንድ በኢትዮጵያ ኤምባሲ በኩል አንድ መግለጫ ወጥቶ ነበርና በተወሰኑ ገንዘብ መላክ የሚቻለው በተወሰኑ ድርጅቶች በኩል መሆኑን ብቻ ለኢትዮጵያ ለቤተ ዘመድ ማለት ነው። በሌላ በኩል ከተላከ ገንዘቡ እንደማይሰጥ እና የተላከላቸው ሰዎችም ሊጠየቁና ሊታሰሩ እንደሚችሉ ተጽፏል እና ያንን አይቼ በጣም ትንሽ ቅሬታን የተሰማኝ። ምክንያቱም እኔ እስከማውቀው ድረስ እዚህ ሀገር የትም ቦታ አይቼ ገንዘብ በህግ ተፈቅዶለት መስሪያ ቤት ከፍቶ ገንዘብ እንልካለን የሚል ሰው ካለ እዛ ሄጄ ጠይቄ ማለት መብቴ ነው። ያንን እነሱ ትክክለኛ ሰዎች አይደሉም ናቸው የሚለውን መንግስት እንደዚህ ማጣሪያ ያለበት የኔ ኃላፊነት መሆን የለበትም። እኔ የሚሻለውን ቶሎ የሚያደርስልኝን ገንዘቡን በትክክል የሚሰጠው እንደዚህ አይቼ ነው እንጂ ማለት ያለብኝ እናንተ ህጋዊ ናችሁ አይደላችሁም ወይ ብዬ ማጣራት ግዴታ ስራዬ መሆን የለበትም። ሁለተኛ ደግሞ ቢሆንም እንኳን ካልፈልክ ገንዘቡ የሚላከው በባንክ ከሆነ እዛ ባንክ አዲስ አበባ ወይም ኢትዮጵያ ማንኛውም ባንክ ውስጥ የባንኩን ስርዓት ከዚህ የመጣ ገንዘብ እንዳትቀበል ብሎ ማገድ የኢትዮጵያ መንግስት ይችላል። ያንን ማድረግ ነው እንጂ ገንዘቡ እንዲገባ ገንዘቡ ከገባ በኋላ ለመውሰድና ለመንጠቅ እንዲመቻቸው ገንዘቡ ከገባ በኋላ የነዛን ሰዎች ማሰር ትክክለኛ ስራ መስሎ አልታየኝም። አንድ ሰው ቤቱ ቁጭ ብሎ ባላሰበው መንገድ ሰው ገንዘብ ብቻ ሂሳቡ ስላስገባለት ሊጠየቅ ነው ማለት ነው እና ይህ ትክክለኛ ስራ መሰለኝ። አንዱ ቅሬታ ይሄ ነው ማለት ነው።
ይሄ ማለት እንግዲህ ለምሳሌ በመኒግራምም በሌሎችም የብር መላላኪያ ድርጅቶች ቢላክ እና ሰው ባንክ አካውንት ውስጥ ቢገባለት ለምን ይሄ ብር ገባ ተብሎ ነው ሰው የሚታሰረው? ወይስ የተወሰኑ ባንኮች ናቸው ወይስ ሁሉም ባንኮች ናቸው ይሄንን ተግባራዊ የሚያደርጉት? እንደሰሙት
መላክ ይቻላል ብሎ ከጠቀሷቸው ዝርዝሮች ውስጥ መኒግራም እና ዌስተርን ዩኒየን አለበት። በሁለቱ መላክ እንደሚቻል ጽፈዋል። ግን መላክ በማይቻልበት መንገድ ብሎ አሉ እና በአንድ በማይፈልጓቸው ስማቸውን ጠቅሰዋል። የንግድ አስታወስኳቸው። እነሱም ግን እዚህ ሀገር በእነሱ እስከ መንግስት ከፈቀደላቸው ድረስ እኛ ሄደን በዛ የመላክ መብታችን ነው መሆን አለበት። እንትን በድብቅ የሚሰራ ነገር አይደለም። ህግ ታክስ ከፍለው ህግ ፈቅዶላቸው ከተቀመጡ ይሄ የመንግስት ጉዳይ ነው፣ የእኛ ጉዳይ አይደለም። እና እዛ ደግሞ ከደረሰ ዲያ ገንዘቡ እዛ ከደረሰ በኋላ ካልሆነ መቀበል ማገድ የኢትዮጵያ መንግስት ይችላል። በዚህ ከዚህ የመጣ ከዌስተርን ዩኒዮንም ከየትም የመጣ አትቀበሉ ባንኩን ማገድ ይችላል እንጂ ተቀብሎ የደረሰ የተሰጣቸውን ሰዎች በዚህ እንትን ማለት መቅጣት ማለት እስከ ማሰብ መድረስ ትክክለኛ ስራ አልመሰለኝም። እኛ ደግሞ ከዚህ ገንዘብ መላክ ራሱ ቀላል ነገር አይደለም። ሰርተን ደክመን ነው የምንልከው፣ ከራሳችንም አንዳንድ ነገር አስቀርተን ነው። ተጨማሪ ደግሞ ይሄ ነገር ሲመጣ ትንሽ እኔ ትክክል አልመሰለኝም። ደግሞ ቅጭ ያለው ዝርዝሩን ቅጭ ያልከው በእነዚህ ላኩ በእነዚህ አትላኩ ያሉት የለም። ከምትልኩ መላክ ከሚቻልባቸው መንገዶች አንዳንድ ጥቂቶቹ እነዚህ ናቸው ያሉት። መላክ ከማይቻልባቸው ደግሞ ጥቂቶቹ እነዚህ ናቸው ያሉት እንጂ ተሟላ ዝርዝር ደግሞ አላኩም። እሱም ጨምራለና እኔ አዲስ ስለሆነብኝ ነው እንግዲህ ተሳስቼ ከሆነ።
አይ ለሁላችንም ማወቃችን አስፈላጊ ነው። አሁን ለምሳሌ ሚኒያፕለስ እና ሴንት ፖል አካባቢ ብዙ የብር መላኪያ ድርጅቶች አሉ። ህጋዊ ናቸው ብዬ ገምታለሁኝ። ወስደን ለነሱ ስንሰጥ ኢትዮጵያ ውስጥ ላሉ ባንክ አካውንቶች ቀጥታ ያስገባሉ የተወሰነ ብር ከኛ ይወስዳሉና ይመስለኛል በአሜሪካ ህግ መሰረት የሚሰሩ ይመስሉኛል አሁን እነሱ ጋር ሄደን መላከንችልም ማለት ነው እንደው እንደተረዱት እርሶ ከሆነ
እንደመሰለኝ እንደተረዳ ከአንዳንድ ድርጅቶች የማይቀበሏቸው እነሱ አሉ በእነሱ ከተላከ እዛ ሲደርስ ገንዘቡን እንደማይሰጡና አለመስጠት አይደለም ያው አይመለስም እንዳንዴ በቃ ይወስደናል ማለት ነው እና የዛ አንዱ ድርጅት ስማቸው የተጠቀሰ ድርጅቶች አሉ በአጋጣሚ እኔ ልኬባቸው አላውቅም በእነሱ ግን ይሄም እንጃ ትክክለኛ ስራ አልመሰለኝ በዚህም እንጂ አንዱ ተጠቀ ግን ማኒግራም እና ዌስተርን ዩኒየን ከተፈቀደ ውስጥ ናቸው እሱ ችግር የለውም ትግል ብቻ የታየኝን መግለጤ ነው
ይሄ አይ ይሄ ለጠቅላላው ቀጥ ጥሩ ነው አሁን ለምሳሌ እንደ ሌላ ጊዜ በምንልክባቸው መንገዶች ልከን ቤተሰቦቻችንንም አደጋ ላይ መጣል ብሩም የትም ቢቀር ጥሩ አይደለም እንደው ያስታውሳሉ በዚህ በኩል ላኩ በዚህ በኩል አትላኩ ብለው የጠቀሷቸውን መላኪያ መንገዶች ያስታውሷቸዋል በያካፍሉ
ሶስት መስታውሶ ማኒግራም ተፈቅዷል ዌስተርን ዩኒየን ተፈቅዷል ለምሳሌ አማል የሚባላል በዚህ በዩኬ እንዲ ጣቢያችን አጠገም ማለት ነው አሁን በሱ ደግሞ ከተፈቀዱትም ውስጥ አልተጻፈም ካልተፈቀዱትም ውስጥ አልተጻፈም ከዚህ ሁለቱም ውስጥ የለም እና እንደዚህ አይነት ነገር ስላለ በቃ በትንሽ ግራም ያጋባል ነው ለማለት ነው ደግሞ የሚፈቀድላቸው በሙሉ የተፈቀደላቸው በሙሉ የሚሰጡት ምንዛሬ እኩል ስላልሆነ አንዱ ከአንዱ ስለሚበልጥ ትንሽ ትክክለኛ አሰራር ብቻ መስሎ አልታየኝም ለራሴ ለማለት ነው እንጂ ወይም ደግሞ በዚህ ባወጡት ህግ ለመቀጠል ምናልባት ራሱ የሚያስቸግራቸው እና የሚተውት ሊተውትም ይችላሉ እስካሁን ባለው ግን እንደው የሰማሁት ለመግለጽ ይሄ ነው።
እሺ፣ በጣም እናመሰግናለን። ሌላው ነገር ደግሞ በአሁኑ ሰዓት ኢትዮጵያ ውስጥ አዲስ አበባ በተለይ አዲስ አበባ ነው ማለት የሚቻለው አንድ ሰው በትራፊክ ህግ ጥሰት ተይዞ ትኬት ቢሰጠው ትኬቱን ወዲያው መክፈል ቢፈልግ እንደማይችልና 2-3 ቀን ወይም ወስዶ ትኬቱን ወስዶ ወዲያው ባይከፍል በዛ ላይ ብሩ እየጨመረ እንዲከፍል መደረጉን የሰማነው ነገር አለ። ስለሱ የሰሙት ነገር አለ?
ስለሱ እንግዲህ እስከ 3 ሰዎች ሰምቻለሁ የተቀጡ። አንደኛውን ያነጋገርኩት የተቀጡ 3 ናቸው። ምንድን የሆኑት የትራፊክ ፍጥነት ጨምራቸዋል ተብለው በጣም እንትን አነስተኛ ፍጥነት ጉዳይ ነው። ለዛውም ህጉ ራሱ በጣም አስፈላጊ የሆነበት ቦታ አይመስልም እንደነገሩኝ። ዝቅተኛው ክፍያ 1500 ብሎ 1500 ክፍያ አላቸው ተባሉ። ከዛ ቢከራከሩ ቢሉ የለም ብሎ ስማቸውን ነገር ውስጥ በቃ ጥፋት መስራታቸውን አመዝግበው እነሱን ማሳምነው እንትን እሺ ብሎ አስጽፈው እንክፈል ሲሉ አሁን እንትን ምንድን ነው ክፈሉ የሚለው ትእዛዝ ይመጣላቸዋል ትከፍላላችሁ ብሎ እንትን አላቸው። ግን ምን ቢለው ምንም ቢብላቸው ከዛ በኋላ ግን ሲጠብቁ ሰዎቹ ክፈሉ የሚለው መልእክት በስልካቸው እኩል አልመጣም። ሳይመጣ ሲቀር ምን አሰቡ? አይ እንግዲህ አዝነውኒም በቃ ችግር ያስረዳቸውን ሰምታቸው ትተውት ነው ብሎ ነው ያሰቡት። እነዚህ ሶስቱም ሰዎች ከወራት በኋላ ከሁለት ወራት ነው ከአንድ በኋላ ሲሄዱ 1500 ብር የነበረው 11500 ብር እንዲከፍሉ እስከዚያ ድረስ ሲጠብቅ ስላልከፈሉ በየቀኑ ወለድ ታስቦ እያንዳንዳቸው 11500 ብር እንዲከፍሉ ተደርጎ መንጃ ፈቃዳቸው መንዳት የቻሉት። እንደዚህ አይነት ነገር ስላለ ምናልባት ክፈሉ የሚባል ነገር ከመጣ አማራጭ ከሌለ ወዲያውኑ መክፈል የሚቻልበት መንገድ እንጂ እንደዛ በየቀኑ ወንደድ እየታሰበ ነው ያለው። የዚህ አይነት አሰራር ተጀምሯል። ፖሊሶችን ደግሞ ትራፊክ ይዟቸውን ደግሞ አይታዩም። ሲታዩ መንገደኛ ነው የሚመስሉታል። ምን የትራፊክ ልብስም የለበሱ አይደሉም። በኋላ ነው ሲመጡ መታወቂያቸውን አሳይተዋል። ትራፊክ ነኝ እንደዚህ ፖሊስ ነኝ ብሎ ትራፊክ ተቆጣጣሪ ነኝ ብሎ ቅጣት የሚቀጡት እና እንዲህ አይነት ነገር ካጋጠመ አዲስ አበባ እና እንዳን ሰው እንደው እየስጠየቃቸውኛል እና አልሰማን ነበር እንኳን ነገር ከሚያሉት እና ያልሰሙ ሰዎች ለሚኖሩ ለምታውቋቸው ለቤተ ዘመድ ወይም አስቀድሞ ማሳወቅ ጥሩ መስለኛል ብዬ ነው።
አይ በተለይ በዚህ አጋጣሚ ነዋሪው ይህንን ነገር ያውቃል። ከዚህ አካባቢም ለእረፍት የሚሄዱ ብዙ ኢትዮጵያውያትና ኢትዮጵያውያን እዛ ሲሄዱ አንዳንዶቹ መኪና የሚነዱ አሉና ይህንን ማወቃቸው ጥሩ ነው። ግን ለነዋሪው ይሄ እንዲያውቀው ተደርጓል ወይንስ ዝም ብሎ ሳይታወቅ የሚደረግ ነገር ነው? እንደሰሙት ከሆነ
ያነጋገሩ ሰዎች አልሰሙት ይ ሁሉም የሚያውቀው ሲደርስበት ነው እንጂ በአደባባይ ያልተናገሩትም ይህንን ነገር። ዝም ብለው ድንገት አንድ ሰው ሲሄድ አሁን ስንት ሰው የሚያውቀው አንድ ነገር ነው። ይሁም መነሻው ቅጣት 1500 ቶር መሆኑን ያውቃሉ በደንብ ታውቋል። አሁን እሱ ግን ከዛ ይሄ አንድ የተጀመረ ዘዴ ግን የወለድ የሚባለው እሱ ምንም ብዙ ሰው አልሰማም። በቃ አላወቅም። በውስጥ ለውስጥ የሚደረግ ነገር ነው። ደርሶባቸው ከሚያውቁ አስቀድመው የሚያውቁት ጥሩ ነው ለማለት ይሄ ነው።
አይ ጥሩ ነው። እግዚአብሔር ይስጥልኝ ስለ መልእክቱ። ምክንያቱም አንዳንድ ሰው አሁን እኔ ለረፍቴ ጄ መኪና ብነዳና 1000 ብር ብዬ ብቀጣ ነገ ከፍለዋለሁ ተነጎዳ እያልኩኝ ባይመቸኝ ቢቀር ብሩ ብዙ ሊሆንብኝ ስለሚችል በቅድሚያ ማወቁ ጥሩ ነው። እግዚአብሔር ይስጥልኝ ስላካፈሉን መረጃ። ሌላ የሚጨምሩት ነገር አለ ዶክተር?
አይ ይሄ ነው ብቻ እንዳልኩሽ 1500 ብር ማለት ለብዙ ሰዎች የወር ደመወዛቸውን ተመጣጠኛው አስተማሪዎች እንደዚህ የአንድ ወር ደመወዝ ማለት ነው።
ለማንም ቢሆን ከ1500 ብር ያቅጣት ወደ 11000 ብር ብሄድ ማለት 10 እጥፍ ሄዶ ማለት እና ለማንም ቀላል ብር ሊሆን አይችልም። ለሁሉም ሰው ቢሆን ከባድ ክፍያ ነው። ማወቁ ጥሩ ነው። እግዚአብሔር ይስጥልኝ። በጣም እናመሰግናለን ዶክተር ኃይሌ። እግዚአብሔር ይስጥልኝ። ደህና ዋሉ አድማጮቻችን። እስቲ ደግሞ አንድ ሙዚቃ እንጋብዛችሁ። አድማጮቻችን ያዳበት ነው የኩኩ ሰብስበይ ለኔ ለብቻ ነው የሚለውን ሙዚቃውን ነበር። አሁን አንድ ማስታወቂያ ካስተላለፈን በኋላ ደግሞ ስለ ኢትዮጵያ ሁኔታ በጊዜው ስላለው ከሚካኤል ጋር እንነጋገራለን።
Planning is underway for the future of I-94 between Minneapolis and St. Paul, and MnDOT wants your feedback.
Review and comment on the state and federal scoping environmental documents for rethinking I-94 during the official public comment period, January 6th through March 9th, 2026.
Search Rethinking I-94 Let's Talk Transportation online to learn more and share your comments today.
Or share your comments by attending a public meeting.
Visit MnDOT's Rethinking I-94 project website for more details.
በKFAI ላይ ያሉ ፕሮግራሞች በኩዊት ፓርትነር ድጋፍ ይቀርባሉ። ማጨስ ወይም ቬፒንግን አቆማለሁ ማለት ከድርጊት ይልቅ በቃል መናገር ይቀላል። ኩዊት ፓርትነር የሚኒሶታ ነዋሪዎች ፓች፣ ማስቲካና ሎዚንጅ የመሳሰሉ ኒኮቲኖችን እንዲያቆሙ ከክፍያ ነጻ የሆኑ ግብአቶችን፣ ስልጠናና ዲጂታል ድጋፍን ያቀርባል። ተጨማሪ መረጃ በkuitpartnermn.com ላይ ማግኘት ይቻላል።
አድማጮቻችን ከዚህ ቀጥሎ ደግሞ ሚካኤል ሰሞኑ ኢትዮጵያ ውስጥ ስላለው ሁኔታ ይናገራል። ሚካኤል ምንድነው የምትለን?
አሁን እንግዲህ በየሶሻል ሚዲያውም እየሰማ ነው ያለነው ምንድነው ትግራይ ህዋት በዚህ ባጎራባች አውራጃዎች በወሎም በጎጃምም በዚህ በወሎም ይቅርታ በጎንደርም በዚህ በወልቃይት አካባቢና እንደዚህም ደግሞ በወሎ በራያ ግጭት እንደጀመረ ነው ከመንግስት ወታደሮች ጋር እና በጣም የሚያሳዝን ነው። እና እንግዲህ እንደገና ደግሞ አሁን የትግራይ ወጣቶች እዛ ተሰለፉ ማለት ብዙ ጉዳት ይኖራል በሁለቱም በኩል እና ይሄ በጣም ያሳዝናል። እንግዲህ የቱን ያህል እንደሚሄድ እንደሚገፋ እናየዋለን። የኢትዮጵያ አየር መንገድም ወደ መቀሌ የሚሄደውን በረራ እንደሰረዘ ነው ሲወራ የነበረው ሰሞኑን። እና ይሄ ምንድነው እነዚህ በደብረ ጽዮን የሚመራው የትግራይ ቡድን የሚሉት ምንድነው ባለፈው ፕሪቶሪያ ደቡብ አፍሪካ የነበረውን ስምምነት ሙሉ በሙሉ ተግባራዊ አልሆነም እና ስለዚህ ነው የሚሉት። ያው ይህም ያሳየው ምንድነው እንዴት የአንድነት በአንድነት አንድን ሀገር ልክ እንደዚህ ሀገር ማለት ነው አብሮ በዲሞክራሲ የመኖር አብሮ የመኖር ነገር ትቶ ያው እዛው እርስ በራሱ የመሬት ጥያቄ ማንሳቱ ራሱ በጣም ያሳዝናል። እንግዲህ ያው እንደምናውቀው ህወሓት ከበፊቱም ጀምሮ ህብረተሰቡን በጎሳ ለመከፋፈል የሚያምን ነው እና ይሄ ነው እና መጨረሻ ያው እንደውም የአፍሪካ ህብረት ያደራደረን ከፌደራል ገቨርንመንት ጋር መንግስት ጋር የሚል ነገርም አላሉ። ያሳዝናል ብቻ ወል ጊዜ ያው የሁሉ ድህነት ባለበት ሀገር እንደዚህ አይነት ነገር የተለመደ ነው። ምክንያቱም በሁለቱም በኩል ወጣቱ ነው በአብዛኛው በጦርነት ለጦርነት እድሜ ደረሰም ያልደረሰ ያው ለጊዜው በሁለቱም በኩል ወደ ጦርነት ህዝቡ ሲያተኩር ወጣቱ ሲያተኩር እነሱ ለስልጣናቸው ያሰጋቸው ማለት ነው። ይሄ ምንም ቀላል ነገር በብዙ ሀገሮች የሚደረግ ነው። አሁንም እዚያ ላይ ነው ያለ እንደገና እዚህ ጦርነቶች አሁንም ደግሞ በአራቱ በአማራ ክፍለ ሀገራት አለ አሁንም ቢሆን እና እንግዲህ ይህን ሰምቻለሁ። ምናልባት እንግዲህ አለ አይደለም መጨረሻ ጦርነት መጨረሻ ላይ ማብቃቱ አይቀርም ግን ብዙ ሰው ካለቀ በኋላ ነው ንብረት ከወደመ በኋላ ነው እና ይህን የሰማሁ ሰዊት አንቺስ ምን ታያለሽ?
እኔ በእውነቱ ብዙ የሰማሁት ነገር የለኝም ግን ሁለት ጥያቄ አንተ ትንሽ ነገሩን ስለተከታተልከው ከተረዳኸው ማለት ነው የሰማሁት በደንብ እርግጠኛ ስላልሆንኩ ነው የምጠይቅህ። የትግራይ አካባቢ ያሉ እንቅስቃሴዎች በሁለት ተከፍለው አንዱ ከኢትዮጵያ መንግስት ጋር ሆኖ አንደኛው ደግሞ ብቻውን ሆኖ እንዳልከው ምናልባትም የወልቃይት ለኛ ተሰጥቶን ከስምምነት እንደርሳለን ተብለው የ አንዱ ቡድን ከኢትዮጵያ መንግስት ጋር እንደዛ ተረጋግሮ ተዋጉና ካሸነፋችሁ ወሰዱ ተብሏል የሚል ወሬ ሰምቻለሁኝ። እሱ ምን ያህል እንደሆነ እና ሌላው የተከፈለው ሁለተኛው ቡድን ከኢትዮጵያ መንግስት ጋር ሆነ የተባለው ምን ያህል ነው? ከኢትዮጵያ መንግስት ጋር እስከ ምን ድረስ ነው አብረው ለመሄድ የሚሄዱት? ከሰማሁ ነገር ካለ
ጥሩ ሰዊት ትክክል ነው። ይህንም እኔ ሰምቻለሁ። በተለይ በዚህ በጌታቸው ረዳ አሁን አንዱ እንደ ቃል አቀባይ ነው ለጠቅላይ ሚኒስትር አብይ አህመድ። እናሱ በፊት እንግዲህ የነሱ ለጊዜው አስተዳደር ሁሉ ሊቀመንበር ነበረ። እሱ አሁን ከዚያ አንዱ አንጃው ነው ማለት ነው። እና በአፋር አካባቢ የእሱ ተከታዮች አሉ። እነዚህን የደብረ ጽዮንን ቡድን ህወሓትን የሚቃወሙ ማለት ነው። እና ግጭት እንደነበረ ሰምቻለሁ እሱም እና ሌላው ደግሞ እነዚህን ጀነራል ወረደ የሚመራው የህወሓት ታጣቂው ክፍል እነሱም ደግሞ በተለይ ይህን የወልቃይትን መሬት እንፈልጋለን እነሱ ምዕራብ ትግራይ ይሉታል እና ይህን ጥያቄያቸው አለ። ያው እንደምናውቀው ህወሓት ቀደም ብሎ 27 ዓመት ስላስተዳደረ የውጭ መንግስታትንም የማሳቅመን አቅም አለ ብሎ ሊገምት ይችላል። ምክንያቱም በአንድ ሀገር ውስጥ ስታሰቢው ባለፈው ሁለት ሳምንት መሰለኝ ማሴንጋ የአፍሪካ በኢትዮጵያ የአሜሪካ አምባሳደር ሁመራ ሄዶ ነበረ እና እንግዲህ እኔ እስከማውቀው ድረስ በአንድ ሀገር ውስጥ የአንድ ሀገር አምባሳደር በየወረዳው እየሄደ ጉዳይ የሚሰማበት ነገር የለም እና በስተጀርባ እነዚህ ትልልቅ ሀገሮችስ ምን እያሰቡ ነው በኢትዮጵያ ላይ? የህወሓት የተወሰነ ግሩፕ ከሌሎች ክፍለ ሀገሮች ከወሎም ከጎንደርም ወስዶ ለወደፊቱ ምንድን ነው እኔ ኢትዮጵያን አዲስ አበባን እስካልተቆጣጠርኩ ድረስ እንደ ሀገር ወቁኝ ለማለት ነው? ምንድን ነው ይሄ አሁን ለምሳሌ የአፍሪካ ህብረት ያደራደረን ማለቱ? እና በጣም ያሳዝናል። ምክንያቱም ይሄ ውሻ በቀደደው ጅብ ይገባል እንደሚባለው፣ አዎ የውጭ ሀገሮች ኢንተረስት አላቸው በዚህ በአፍሪካ ቀንድ እና ቤቱን ከፍቶ ካስገባ መፈትፈታቸው አይቀርም ገብቶ ማንኛውም። እና እነሱ ደግሞ ለእኛ ምንድን ነው ስትራቴጂካሊ ምንድን ነው የሚጠቅመን ይሄ አካባቢ ያዩታል። ለእርሻ ይጠቅማሉ ወይ? ማዕድን አለው ወይ? ወይንም ደግሞ ለጦር ቤዝ ይጠቅመናል ወይ ከሚለው አንጻር ነው። እና በድሮ ጊዜ ለምሳሌ የኢትዮጵያ መንግስታት የውጭ ሀገሮችን እንትን በየወረዳው እየሄዱ እንትን አይሏቸውም ነበር። እና ሁኔታው ደስ አይልም። ብቻ እስኪ ምናየው ነው ሰዊት ምን ይመስልሻል አንቺ? ስለምሳሌ እንደዚህ ኦልሞስት አለ አይደለም የትግራይ አንድ የኢትዮጵያ ክፍል ነው። እና እነሱ አሁን አፍሪካ ህብረት ያደራደረን ማለቱ የውጭ አምባሳደር ሂዶ እንዲነጋገር ማድረጉ
እንዳልከው ነው። ወያኔ 27 ዓመት በገዥነት በአስተዳዳሪነት በነበረበት ሰዓት ከብዙ የውጭ መንግስታትና መሪዎች ጋር ጥሩ ግንኙነት ነበረው። መንገዱንም ያውቃል እንዴት እንደሚገናኝ ይቀላል ለነሱ። እና ለምሳሌ ይህንን ብትረዱን እዚህ አካባቢ ያለ መሬት ወይ እዚህ አካባቢ ያለ ማዕድን የእናንተ ካምፓኒ መጥቶ እንዲሰራ እንዲያወጣ እናደርጋለን ብለው ቢሉ ብዙ የውጭ መንግስታት ለእንደዚህ አይነት ነገር ስለ ነዋሪው ግድ የማይሰጣቸው ስለሆነ ለራሳቸው ጥቅም ስለሆነ በአብዛኛው የሚያስቡት እንዳየነው ነው። አንድ ቤንዚን አለ ከተባለ ለእነሱ ካልተሰጠ ሌላ ሰው ከሚሄደው እኛ አስተዳደሩን ይዘን በሰላምም ይሁን በጸብ ወስደን ያለውን የተፈጥሮ ነዳጅም ቢሆን የተፈጥሮ ሀብት እንወስዳለን የሚሉ ሰዎች ናቸው። እና እንዳልከው እነዛ ሰዎች ለረዥም ሰዓት ከሌላው ውጭ ዓለም ጋር ጥሩ ግንኙነት ስላላቸው ያንን ሊያደርጉ ይችላሉ። ግን የኔ ጥያቄ በአፍሪካ አንድነት ድርጅት ጋር ሄዶ ይሄን አደራድሩን ማለት ማን ነው? እሱ ለመደራደር መንግስት አይደለም። ለምሳሌ ሱዳንና ኢትዮጵያ ይሄ ነገር ችግር አለብን አደራድሩን አንድ ነገር ነው። ሁለት ሀገራት ቢጣሉ የሚያስማማቸው የአፍሪካ አንድነት ድርጅት ነው። ይሄ ግን ባንድ ሀገር ውስጥ ገብቶ ትግራይና ይሄኛውን የኢትዮጵያ መንግስት እና ከኢትዮጵያ መንግስት ስር ያለ ሌላ ክፍለ ሀገር ማነዳደራዱኝ ብሎ ጥያቄ ማቅረብ ምን ማለት ነው? ሲጀመር እነሱ ተቀባይነት መስጠት የሌለባቸው ነገር ይመስለኛል። እንደዚህ አይነት ነገር ህግ በህግ ደረጃ የሚሆን አይመስለኝም። ሁለተኛ ነገር ደግሞ 6 አመት ቢሆነው ነው ትግራይ ውስጥ የነበረው ጦርነትና ያ ሁሉ ህዝብ ያለቀበት ያ ሁሉ ወጣት ያለቀበት ምን ያለቀው አልቋል። እንደገና አካል ስንኩል ሆኖ በየቤቱ የተቀመጠው የትግራይ ወላጅ ይፍረደው ይረዳ ምን ያህል ልጆቹ በጦርነት አልቀው እንደገና ደግሞ ሌላ ጦርነት ሁለት ቦታ ተከፍሎ እንደዚህ መሆን ማለት ለማን ይጠቅም ነው? ለኢትዮጵያ መንግስት ነው? ለማን ነው? እና በጣም ትንሽ ግራ ያጋባል። ሌላ ደግሞ የሰማሁት ነገር ቅድም ልጠይቀው ሁለተኛው ጥያቄ ይሄ ነበር። አንድ 2-3 ሳምንት በፊት ነው የኢትዮጵያ መንግስት የሸኔ ወታደሮች ይቅርታ የጠየቁ ኢትዮጵያ መንግስት እጃቸውን ለኢትዮጵያ መንግስት ሰጥተዋል። የፋኖም ወታደሮች ይቅርታ የጠየቁ ለኢትዮጵያ መንግስት እጃቸውን ሰጥተዋል የሚል ወሬ ሰምቼ ነበር። የሰማው ነገር አለ ስለሱ?
ይሄ ምንድነው? ሰውት ግጭት ባለበት አገር ሁሉ እንደዚህ አይነት ነገር አንዱ የበላይነት ለማግኘት ሲል ሌላውን ተቃዋሚ ማለት አይደለም ትግሉን አቁሞ ተስፋ እንዲቆርጥ የሚደረግ ዘዴ ነው። ይሄ በፊት ለምሳሌ በኤርትራ ጦርነት ጊዜ ኢትዮጵያ በትግራይ ጦርነት ጊዜ ከድሮ ጀምሮ ያለ ነው እና አሁንም ያ ነው የሚመስለኝ እንጂ በሌላ አንጻር ደግሞ ሲሰማ እንደዚህ ነው። አሁን በዚህ በአራቱ የአማራ ክፍለ ሀገራት አሁንም ቢሆን የተቃዋሚ ኃይሎች ፋኖዎች ከፋኖዎች ትልቅ መሰረት ያላቸው ናቸው እና ግን ምልሽ በተለያየ ምክንያት እንደዚህ በአስር ሺዎች በመቶ ሺዎች የሚቆጠሩ ህዝብ ትጥቅ ትግሉን በሚቀላቀልበት ጊዜ ሰርጎ የገባም ከተወሰነ ጊዜ በኋላ ሊመለስ ይችላል እና ለፕሮፓጋንዳ ሲባል እንደዚህ አይነት ነገር የተለመደ ነው። ግን ዋናው ነገር ግልጽ ሆኖ እርቅ አድርጎ መጨረሻ ላይ ልክ ሌሎች ሀገሮች አሁን ሰላም የወረደባቸው ሀገሮች እንዳደረጉት እንደነ አንጎላ ሌሎች ሌሎችም ቦታ ተሰጧቸው እነዚያ ተቃዋሚዎች ጥያቄያቸው እንትን ተብሎ መጨረሻ ላይ ወደ ምርጫ እስከዚያው ድረስ ደግሞ አንዱ ምክትል ሊሆን ይችላል አንዱ ዋና ሊሆን ይችላል ቦታ ሊሰጣቸው ይችላል። እንደዚህ አይነት ነገር ከማድረግ ይቅር ይሄ የጎሳ ፖለቲካ ነው አሁንም እየተንጸባረቀ ያለው እና ግን ይሄ የትም አያደርስም። ምክንያቱም በተለይ የጎሳ ፖለቲካ ባለበት አንፌር ነስ ባለበት በየቦታው በየከተማው መንሰማው በጎሳቸው ምክንያት ብዙ ነገር አድሎ እንደሚደረግባቸው ታክሱን ተያለሽ ብዙ ነገር ስራውን የማግኘት ሁኔታ አለ ምን ማለት አለ ደና ቦታ ለማግኘት ብቻላቸው መታወቂያቸውን ይዘኛውን ብሔረሰብ ስም ማለት አለባቸው እና የህዝቡን ስጠይቂው ያ ነገር እስካልተፈታ ድረስ መጨረሻ ላይ ወደ ጫካ የሚገባው ቁጥር እየጨመረ ነው የሚሄድ።
አዎ እንደሱ ነው የሚሰማሁት። እንደውም በቅርብ ወደ ኢትዮጵያ የሄደ ሰው እንደነገረኝ ከሆነ ደርሶ የመጣ ሰው ከአዲስ አበባ ብቻ ነው መንግስት ያለው የሚመስለው፣ ሌላው ቦታ ምንም አይነት መንግስት ስልጣን ያለው አይመስልም። ከአዲስ አበባ ሲወጣ በየአቅጣጫው በየተደረሰበት ቦታ የየራሱ የመንግስት ተቃዋሚ ቡድን ነው የሚፈትሸው የሚያስገባው እና የኢትዮጵያ መንግስት አዲስ አበባን ብቻ ነው በስነ ስርዓት አስተዳድሮ የሚገዛው አይነት ነገር ነው የሰማሁት። እንዳልከውም ምርጫው አሁን በዚህ አመት ይመስለኛል ምርጫው ለሁሉም ለተቃዋሚዎች ቡድኖች ቦታ ሰጥቶ ህዝቡ ይምረጥና የፈለገውን አስተዳዳሪ ይምረጥ በዲሞክራሲ ይሁን እና ከዛ በኋላ ይታይ። እንደዚህ አይነት አገዛዝ ለማንም አይጠቅምም። ይሄ ሁሉ ህዝብ ማለቁም አስፈላጊ አይደለም። የኢትዮጵያ ህዝብ እስከ መቼ ጦርነት ላይ ይውላል? እስከ መቼ ድረስ? እና ይህንን ቢያስቡበት ጥሩ ይመስለኛል። ሌላ ጨማሪ የምትለው ነገር አለ?
ይኸው ነው እንግዲህ ምንድን ነው እንዳልነው መጨረሻ ላይ ያው ህዝቡ መጨረሻ ላይ ግዜ ሊወስድ ይችላል እንትልና በዚህ በ2018 ዓመተ ምህረት ምናልባት ደና ነገር ልንሰማ እንችል ይሆናል። ይሄ ነው ሰውት።
እሺ እናመሰግናለን ሚካኤል። ስቴር ማጮቻችን አንድ ሙዚቃ ከቴዲ አፍሮ ጋብዛችሁ ማጮቻችን። አሁን ዶክተር አይሌ ቴክስት አርገው እንደነገሩን በጃንሆይ ጊዜ ያሁን ከሚካኤል ጋር የተነጋገርንበት ወልቃይት ክፍለ ሀገሩ በጌምድርና ሰሜን ሲባል ወልቃይትና ጠገዴ ሰሜን ውስጥ ነበሩ። በጌምድርና ሰሜን በሚል አጠራር ነበር የሚጠሩት ብለውናል። እግዜር ይስጥልን ዶክተር አይሌ። I'm not a thing. I'm not a thing. I'm not a thing. አድማጮቻችን በዚሁ ለዛሬ ያዘጋጀንላችሁን ፕሮግራም እንፈጽማለን። በሚቀጥለው ሳምንት ተመሳሳይ ፕሮግራም